ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መስከረም 9 2016 ዓ.ም ዝግጅታችን ጀመረ። በአማራ ክልል አንዳንድ አካባቢዎች የስልክ አገልግሎት እንደተቋረጠ ነዋሪዎች ለአሜሪካ ድምፅ ገልጸዋል። በሌላ ዜና ደግሞ በገላን የማቆያ ጣቢያ በተላላፊ በሽታ የሶስት ሰዎች ሕይወት ማለፉን የኢትዮጵያ ሰብአዊ መብቶች ኮሚሽንም አስታውቋል። እኒህና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ እናስደምጣችኋለን። አድማጮቻችን እንደምን አምሽታችኋል? እንደምን ውላችኋል? ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ እስከ ምሽቱ አራት ሰዓት ድረስ አብራን ትቆያለች። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እናንተም አብራችሁ እንድታመሹ አስቀድመን እንጋብዛለን። አጫጭር የዓለም ዜናዎችን አስቀድመን እናሰማችኋለን። ደረጀ ደስታ ይቀጥላል።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቅድሚያ ርዕሰ ዜናዎቹን። ቻይና ለአፍሪካ የምትሰጠው ብድር መቀነሱ፣ የተባበሩት መንግስታት ጠቅላላ ጉባኤ ስብሰባ ውሎ የሩዋንዳ መሪ ፖል ካጋሜ ለአራተኛ ጊዜ እንደሚወዳደሩ ማስታወቃቸው የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። ቻይና ለአፍሪካ የምትሰጠው ሉዓላዊ ብድር ከሁለት አስርት ዓመታት በኋላ ዝቅተኛው ደረጃ ላይ እንደሚገኝ ከቦስተን ዩኒቨርሲቲ ዓለም አቀፍ የቻይና ተነሳሽነት ማዕከል የተገኘው መረጃ አመለከተ። መረጃው ቤጂንግ ለአስርት ዓመታት በአህጉሪቱ ትኩረቷን አድርጋበት ከነበረው ትልቁ የመሰረተ ልማት ግንባታ ፊቷን ያዞረች መሆኑን ያሳያል ብሏል። የብድሩ ዝቅተኝነት በርካታ የአፍሪካ አገሮች ከከፍተኛ ዕዳ ቀውስ ለመውጣት እየታገሉ በሆኑበት ጊዜ መሆኑም ተመልክቷል። የራሷ ቻይና ኢኮኖሚም ከፍተኛ ችግር እየገጠመ መሆኑ ተነግሯል። አፍሪካ የፕሬዝደንት ሺ ጂንፒንግ የቤልት ኤንድ ሮድ ኢኒሽቲቭ ትልቅ ትኩረት ሆና ቆይታለች። ቻይና ለአፍሪካ የምትሰጠውን ብድር የሚያሰላው የቦስተን ዩኒቨርሲቲ የቻይና አበዳሪዎች እንደ ኤሮፓ አቆጣጠር ከ2000 እስከ 2022 ለአፍሪካ 170 ቢሊዮን ዶላር መስጠታቸውን ገምተዋል። ይሁን እንጂ የብድር መጠኑ እንደ ኤሮፓ አቆጣጠር ከ2016 ጀምሮ እየቀነሰ መምጣቱን አመልክተዋል። ባለፈው ዓመት ለ9 ብድሮች የተሰጠው ጠቅላላ ገንዘብ 994 ሚሊዮን ዶላር ሲሆን ይህ ቻይና ብድር መስጠት ከጀመረችበት እንደ ኤሮፓ አቆጣጠር ከ2004 ጀምሮ ዝቅተኛው ነው ተብሏል። የጣሊያን ሚኒስትር ጆርጂያ ሜሎኒ ከአረመኔነትና ባርነት ጋር ተመሳሳይ ሆኗል ሲሉ ለገለጹት የሀገራቸው የፍልሰተኞች ቀውስ ዓለም አቀፍ እርዳታ እንደሚጠይቁ አስታወቁ። ሜሎኒ ነገ ሐሙስ በተባበሩት መንግስታት ዋናው ጠቅላላ ጉባኤ ላይ ጥሪ ያቀርባሉ ተብሎ ይጠበቃል። ቁጥሩ እየጨመረ ከመጣው ፍልሰተኞች ጋር እየታገለ የሚገኘው የጣሊያን መንግስት ከትናንት በስቲያ ሰኞ ፍልሰተኞቹ ታስረው የሚቆዩበት ጊዜ እንዲራዘምና በአገር ውስጥ ለመቆየት ሕጋዊ መብት የሌላቸው በርካቶች ወደ አገራቸው እንዲመለሱ የሚያስችል እርምጃዎችን መውሰዱን የመንግስት ባለስልጣናት ተናግረዋል። ውሳኔው የመጣው ባለፈው ሳምንት ወደ 10,000 የሚጠጉ ፍልሰተኞች ደቡብ ጣሊያን ደሴት ላምፔዱሳ ከደረሱ በኋላ ነው። ክስተቱ ባለፈው ዓመት በተካሄደው ምርጫ ሕገወጥ ፍልሰተኞችን ለመግታት ቃል ገብተው የነበሩትን ቀኝ አክራሪዋ ሜሎኒን ተአማኒነት ትልቅ አደጋ ውስጥ መጣሉ ተመልክተዋል። በዚህ ዓመት እስካሁን ወደ 130,000 የሚጠጉ ፍልሰተኞች ጣሊያን መግባታቸውን ከመንግስት የተገኘው መረጃ ያመለክታል። ይህ እንደ ኤሮፓ አቆጣጠር በ2022 ከነበረው ተመሳሳይ ጊዜ ጋር እጥፍ ያህል መሆኑ ተገልጿል። ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተሳተፉ መሪዎችን አመሰገኑ። ባይደን እንግዶቹን ያመሰገኑት በኒውዮርክ በሜትሮፖሊታን ሙዚየም ትናንት ማታ ከባለቤታቸው ጅል ባይደን ጋር ለጉባኤው ተሳታፊ መሪዎች ባሰናዱት መስተንግዶ ነው። እንደ ቀደሞቻችን ሁሉ እንደ ሉዓላዊነት፣ የግዛት አንድነት፣ ዓለም አቀፋዊ ሰብአዊ መብቶች ያሉ መሰረታዊ መርሆች የሚፈተኑበት ታላቅ ውዥንብር ጊዜ ገጥሞናል ያሉት ባይደን የአየር ንብረት ቀውስ እና የዩክሬን ጦርነት ፈተናዎች መሆናቸውንም አንስተው ዓለም አቀፉ ማህበረሰብ የተለመደውን ትብብር እንዲያደርግ ጠይቀዋል። በኒውዮርክ ትናንት በተጀመረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የዓለም መሪዎች የመጀመሪያ ዙር ንግግራቸውን አድርገዋል። አብዛኞቹ መሪዎች በየሀገሮቻቸው በመሬት ላይ ባለው አስከፊ ሁኔታ ላይ ሲያተኩሩ፣ በሚሊየን የሚቆጠሩ ህዝቦች የኑሮ ሁኔታም በአስቸኳይ የሚሻሻልበት መንገድ እንዲፈለግም ጠይቀዋል። አድማጮች፣ የዚህ ዝርዝር ዜና በምሽቱ የዜና መጽሔት ይቀርባል። የሩዋንዳው ፕሬዝደንት ፖል ካጋሜ በቀጣዩ ብሔራዊ ምርጫ ለአራተኛ ጊዜ እንደሚወዳደሩ አስታወቁ። ትናንት ማክሰኞ በፈረንሳይኛ ቋንቋ ለሚታተመው ዣን አፍሪክ በሰጡት መግለጫ ምዕራባውያን በጉዳዩ ላይ ስለሚኖራቸው አስተያየት የተጠየቁት ካጋሜ ምዕራቡ ምን እንደሚያስብ የኔ ችግር አይደለም ሲሉ መልሰዋል። ፕሬዝደንቱ ያገዛዛቸውን ዕድሜ ለማቆየት ቀደም ሲል የስልጣን ጊዜ ገደብን በማራዘማቸው የዩናይትድ ስቴትስ እና ሌሎችም አገራት ተችተዋቸው እንደነበረ ተወስቷል። ካጋሜ እንደ አውሮፓ አቆጣጠር በ1994 ከሩዋንዳው ዘር ማጥፋት ጀምሮ የአገሩ ብቸኛው መሪ ሆነው ቆይተዋል። እንደ አውሮፓ አቆጣጠር በ2017 በነበረው ምርጫ 98 ከመቶ ድምጽ በማግኘት አሸናፊ መሆናቸውን ያወጁት የ65 ዓመቱ ካጋሜ እንደ አውሮፓ አቆጣጠር ከ2000 ጀምሮ ፕሬዝደንት ናቸው። የስልጣን ዘመናቸውን በማራዘም በአገዛዛቸው ከሰነበቱ የአፍሪካ አገሮች መካከል አንዱ የሆኑት ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ድረስ ስልጣን ላይ ሊቆዩ እንደሚችሉ ተነግሯል። በሚቀጥለው ዓመት የሚካሄደው ምርጫ ካጋሜ ወደ ስልጣን ከመጡ በኋላ የተወለዱና ሌላ ፕሬዝዳንት የማያውቁ ወጣቶች ለመጀመሪያ ጊዜ ድምጽ ለመስጠት ብቁ የሚሆኑበት ጊዜ መሆኑም ተነግሯል። እስራኤል በኃይል በያዘቻቸው ዌስት ባንክ ውስጥ የእስራኤል ወታደሮች ባደረጉት ድንገተኛ ጥቃት አንድ የ19 ዓመት ፍልስጤማዊ መገደሉን የፍልስጤም ባለስልጣናት አስታወቁ። ድንገተኛ ወረራ የተካሄደው ኢያሪኮ ከተማ አቅራቢያ በሚገኘው በአግባር ጀባር የመጠለያ ጣቢያ ውስጥ መሆኑን ተነግሯል። የእስራኤል ጦር ወታደሮቹ የተኮሱት ፍልስጤማውያን ተቀጣጣይ ነገሮችን ወደ ወታደሮች ሲወረውሩ ነው ብለዋል። የፍልስጤም ጤና ሚኒስቴር ካለፈው ማክሰኞ ጀምሮ ከእስራኤል ኃይሎች ጋር በተፈጠረው ግጭት የሞቱት ፍልስጤማውያን ቁጥር 6 መድረሱን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያው ሰው አልባ አውሮፕላን ድሮን ሌሊቱን ባካሄደው ጥቃት በአገሪቱ ማዕከላዊ ክፍል ፖልታቫ ግዛት የሚገኘውን የነዳጅ ዘይት ማጣሪያ እንዳጠቃ ዩክሬን ዛሬ ረቡዕ አስታወቀች። የግዛቲቱ አገረ ገዢ ዲሜትሮ ሉኒን በተቋሙ የሚከናወነው ስራ ለጊዜው እንደተቋረጠ ተናግረዋል። በጥቃቱ ስለደረሰው ጉዳት አልተገለጸም። የድኒፕሮትሮቭስክ ግዛት ገዢ ሼሪ ሊያስክ ሩሲያ ኒኮፖልንና 3 አካባቢዎችን በማጥቃት በ5 ቤቶች ላይ ጉዳት ማድረሷን ተናግረዋል። የዩክሬን ጦር አየር ኃይል በምሽቱ ጥቃት ከተሳተፉ 24ቱ የሩሲያ ሰው አልባ ድሮኖች ውስጥ 17ቱን መቶ እንደጣለ አስታውቋል። በመጨረሻም የሩሲያው ፕሬዝደንት ቭላድሚር ፑቲን ከቻይናው አቻቸው የቀረበላቸውን ግብዣ መቀበላቸውንና በጥቅምት ወር በሚካሄደው የቤልት ኤንድ ሮድ ጉባኤ ላይ እንደሚገኙ ተናግረዋል። ፑቲን ረቡዕ ከቻይና ውጭ ጉዳይ ሚኒስትር ዋንግ ይ ጋር በሞስኮ ከተገናኙ በኋላ እንደተናገሩት ሩሲያና ቻይና የአውሮፓና እስያን ትልቅ የኢኮኖሚ ገበያ ወይም ኤሮዥያን ስፔስ የመፍጠር ሀሳቦቻችን እያዋህድን ነው ብለዋል። የቻይና የቤልት ኤንድ ሮድ ተነሳሽነት ቤጂንግ በታዳጊ ሀገሮች የመሰረተ ልማት ፕሮጀክቶች ተዋጽኦን እያሰፋች ያለችበት ትልቅ መርሃ ግብር ነው። ሩሲያ ዩክሬንን ከወረረች በኋላ ፑቲን ወደ ቻይና በማቅናት ብዙ የነዳጅ ኃይል አቅርቦት ሲሸጥ፣ ሁለቱ አገሮች የጋራ ወታደራዊ ልምምዶችን እያደረጉ ይገኛሉ። ቻይና በዩክሬን ጦርነት ላይ ገለልተኛ አቋም የወሰደች ሲሆን የምዕራባውያንን ማዕቀቦች እንኳ ሳይቀር አውግዛለች። ትናንት ማክሰኞ የሩሲያው የደህንነት ከፍተኛ ባለስልጣን ኒኮላይ ፓትሩሼቭ የቻይናውን ዋንጊን ተቀብለው በሁለት አገሮች መካከል የተደረገውን የደህንነት ውይይቶች አስተናግደዋል። ምዕራቡ ዓለም ቻይና ሩሲያን ለመቆጣጠር የሚያደርገውንም ጥረት ለመቋቋም በሞስኮና ቤጂንግ መካከል የፖሊሲ ቅንጅት እንዲደረግ ፓትሩሼቭ ጠይቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልን።
ب ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መስከረም 9 2016 ዓ.ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን እንዲሁም ተመልካቾቻችን፣ በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውን ያመሻሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንሻገር። በአማራ ክልል በምዕራብና ምስራቅ ጎጃም ዞኖች አንዳንድ አካባቢዎች ከትናንት ማክሰኞ ቀትር በኋላ ጀምሮ የስልክ አገልግሎት በመቋረጡ የዘመዶቻቸውን ደህንነት ማወቅ እንዳልቻሉ ነዋሪዎች ገለጹ። የአሜሪካ ድምፅ ያነጋግራቸው የባህር ዳርና የአዲስ አበባ ከተማ ነዋሪዎች በምስራቅ ጎጃም ዞን በደብረ ማርቆስ ከተማና በምዕራብ ጎጃም ዞን ፍኖተ ሰላም፣ ደንበጫና በዙሪያው ከትናንት ከሰዓት ጀምሮ የስልክ አገልግሎት እንደማይሰራ አረጋግጠናል ብለዋል። ሰሞኑን ደግሞ በተቀሰቀሱ ግጭቶች በየዕለቱ ከቤተሰቦቻቸው ጋር በስልክ ስለ ደህንነታቸው እንደሚጠያይቁ የገለጹት ነዋሪዎቹ አሁን ላይ ግን ግንኙነቱ መቋረጡ እንዳስጨነቃቸው ተናግረዋል። በጉዳዩ ላይ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩን በዋትሳፕ መተግበሪያ መረጃ እንዲሰጡን ጠይቀናቸዋል። ለቦርድ ስብሰባ ውጭ አገር እንደሚገኙና ምላሽ የሚሰጡን ሰዎች እንደሚመድቡ በመልእክታቸው ገልጸውልናል። አስቴር ምስጋናው ዝርዝር አላት።
የባህር ዳር ከተማ ነዋሪው አቶ ሰለሞን ታሪኩ በፍኖተ ሰላምና በደንበጫ የሚገኙ ቤተሰቦቻቸውን ደህንነት በየዕለቱ እየደወሉ ያረጋግጡ እንደነበር ይናገራሉ። ሰሞኑን ግን በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል እንደገና በተከሰተው ግጭት ትላንትና ዛሬ ምንም አይነት መረጃ ማግኘት እንዳልቻሉ ይገልጻሉ።
ቤተሰብን ማግኘት አልቻልንም። ምን ደረጃ ላይ እንዳሉ የእኔ ቤተሰቦች ብቻ ሳይሆን የማንኛውም ሰው ነው። በዚህ በጭንቀት ላይ ያለ ነው። እኛ
የት ደውለዋል?
ሰላም ደውያለሁ፣ ደንበጫ ደውያለሁ። የለም፣ እነዚህ አይሰራም።
ለስንት ሰው የሚሆን ደውለዋል? እርሱ
አምስት ሰው ደውያል።
ምንድን ነው የሚሉት? ስልካቸው
የደወላቸው ደንበኛ ቴሌፎን ማግኘት አይችሉም ነው የሚለው። ትናንትና ጀምሬ 8 ሰዓት አካባቢ እየሞከሩ ነበር እና የለም፣ አይሰራም። ከዛ በፊት የሆነ ትናንት ወደ ጠዋት ላይ አግኝቻለሁ። ከስምንት ሰዓት በኋላ ጭራሽ ዝግ ነው። ከተማ ውስጥ ጦርነት እንዳለ ነው እየነገሩን ያለ ነበረ በሰዓቱ። ከዛ በኋላ ስልካቸውን ናለ ማግኘት አልቻልንም። በመኪና እንዳይጠየቅ መኪና መግባት አይችልም፣ ተቋርጧል። ስለዚህ በምንም አይነት ሁኔታ የቤተሰቦቻችንን ደህንነት ማረጋገጥ አልቻልንም።
ወይዘሮ ፀሐይ ካሳ የተባሉ ሌላዋ የባህር ዳር ከተማ ነዋሪም ከትላንት ጀምሮ በደብረ ማርቆስ ከተማ የሚገኙ ዘመዶቻቸውን በስልክ ማግኘት እንዳልቻሉ ይናገራሉ።
ቤተሰቦቻችን ደብረ ማርቆስ አሉ። ከትላንት ወዲያም ተኩስ ነበረ፣ ግን ስልካቸው ይሰራ ነበር። ኃይለኛ ተኩስ ነበር። ያው ብዙ ሰው ተጎድቷል ይባላል። ቀኑን ከትላንት ወዲያ ትንሽ ከሰዓት በኋላ ደህናው አመሸን አሉ። ከዚያ ወዲያ ማታ ጀምሮ ደግሞ እንደዛው ነበረ። አሁን በቃ ስልካቸው አይሰራም። ከትናንት ማታ ጀምሮ ትናንትና ማታ ወደ 1 ሰዓት አካባቢ ሞክሬያለሁ። ቀን ሞክሬያለሁ፣ አይሰራም።
ዛሬስ ሞክረዋል?
ዛሬማ ብዙ ጊዜ ሞክሬያለሁ። በቃ ወደ 6 ሰው የሚሆን እና አዲስ አበባም ደውዬ ሌሎች ቤተሰቦቻቸውን ስንት ስጠይቅ እነሱም እኛም እየሞከርን ነው፣ አላገኘንም። ስልክ አይሰራም ተብሏል።
የሁሉም ስልክ ምንድን ነው የሚለው?
የሁሉም ስልክ ግማሹ ጥድ አይቀበልም፣ ግማሹ አያገኛቸውም። እንደዛ ነገር ነው። በቃ በጣም ነው የሚያሳስበው። ምን ላይ እንዳሉ በምን እናውቃለን? እና እንደ በአስቸኳይ ስልኩ እንኳን ቢገኝልን ተበላሽቶ ምን እንደሆነ ቢቀጠልልን። ሰው እኮ በስልክ ከተገናኘ ጥሩ ነው። ለኃይለኛ ስጋት ነው ያለብን። እኔ ብቻ አይደለሁም፣ ሁሉ ነው።
በጉዳዩ ላይ ለኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩን በዋትሳፕ መተግበሪያ መረጃ እንዲሰጡን ጠይቀናቸው ለቦርድ ስብሰባ ውጭ ሀገር እንደሚገኙና የሚመለከተው አካል ምላሽ እንዲሰጠን እንደሚመድቡልን በመልእክታቸው ገልጸውልናል። በሌላ በኩል በደቡብ ጎንደር ዞን እስቴ ወረዳ መካነ ኢየሱስ ከተማ ካለፉት 4 ቀናት ወዲህ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በነበረ ግጭት ያልታጠቁ ንጹሐን ዜጎች እንደተገደሉና የቆሰሉም እንዳሉ የሆስፒታል ምንጮችና ነዋሪዎች ለአሜሪካ ድምጽ አረጋግጠዋል። ስሜ አይጠቀስ ድምጽ የማይሰማ ያሉን የሆስፒታል ምንጫችን በጥይት ተመትተው ወደ ሆስፒታል ከገቡ ተጎጂዎች መካከል የአንድ ሰው ህይወት እንዳለፈና ከ15 በላይ ሰላማዊ ሰዎች ቆስለው በህክምና እየተረዱ እንደሆነ ገልጸዋል። ስሙን እንዳንጠቅስ የጠየቀን ሌላው የመካነ ኢየሱስ ከተማ ነዋሪ ከሶስት ቀናት በፊት በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ሲደረግ የቆየው የተኩስ ልውውጥ ዛሬ ጋብ ብሎ እንደዋለ ነግሮናል። በተኩስ ልውውጡ ወቅት 4 ንጹሃን ዜጎች እንደሞቱና የቆሰሉ ሰዎችም እንደተመለከተ ነዋሪው አክሎ ገልጾልናል።
ከመጀመሪያ ኃይልም ባግሜ እንደገባች ከዚያን ጀምሮ መከላከያን ተነበረ ጀምሮ ስተተማርለች።
የሆስፒታል ምንጩና ነዋሪው ማንነታቸውን ይፋ እንዳናደርግ የጠየቁት ለደህንነታቸው ስለሚሰጉ መሆኑን ገልጸውልናል። በነዋሪዎች ቅሬታ ዙሪያ የክልሉ የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ በመሆን በቅርቡ በተሾሙት ዶክተር መንገሻ ፋንታው በእጅ ስልካቸው ላይ ብንደውልም ባለመስራቱ፣ እንዲሁም በምክትል ርዕሰ መስተዳደር ማዕረግ በቅርቡ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ሆነው ለተሾሙት ለአቶ ደሳለኝ ጣሰው የእጅ ስልክ ላይ ብንደውል ውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። የአስቸኳይ ጊዜ አዋጅ መምሪያ እዝ ሰሞኑን ወቅታዊውን የአማራ ክልል ሁኔታ አስመልክቶ በቅርብ ቀናት ያወጣው መግለጫ የለም። እዙ ለመጨረሻ ጊዜ ያወጣው መግለጫ እስካሁን ያዘጋጃቸው የተጠርጣሪዎቹ ማቆያ ቦታዎች 5 ብቻ መሆናቸውን የገለጸበት ነው። አዲሱ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከጥቂት ሳምንታት በፊት ለካቢኔ አባላት በሰጡት ማብራሪያ በአስቸኳይ ጊዜ አዋጅ ስር መቆየት ዘላቂ መፍትሄ አይደለም ማለታቸውን የመንግስት መገናኛ ብዙሃን ዘግበዋል። የክልሉን ሰላም በማረጋገጥና ህዝብ ቅር የተሰኘባቸውን ጥያቄዎች በመለየት በቅደም ተከተል በመፍታት ክልሉን ከአስቸኳይ ጊዜ አዋጅ ለማውጣት እንደሚሰራ መግለጻቸውንም አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ በየትኛውም ወገን የሚወሰዱ እርምጃዎች ሲቪል ሰዎችን ወይም የመሰረተ ልማቶችን ኢላማ ከማድረግ ሙሉ በሙሉ እንዲቆጠቡ ሲል ለተፋላሚ ኃይሎች ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ላይ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀደም ብላን አስቴር ምስጋናው ያሰማችን የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል በሸገር ከተማ አስተዳደር የጎዳና ላይ ተዳዳሪዎችን ከየቦታው በማንሳት እንዲቆዩ በሚደረጉበት የገላን ክፍለ ከተማ ማቆያ ጣቢያ ውስጥ በተከሰተ ተላላፊ በሽታ የሶስት ሰዎች ሕይወት እንዳለፈና 190ዎች ደግሞ እንደታመሙ የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ ባወጣው መግለጫ ጊዜያዊ የማቆያ ማዕከሉ የተሟላ መሰረታዊ ልማት የሌለውና ለማቆየም ምቹ እንዳልሆነ ገልጾ ይህም ወደ ጣቢያው የገቡ ሰዎችን ሰብአዊ ክብር በጠበቀ መልኩ ለማስተዳደር አስቸጋሪ አድርጎታል ሲል ገልጿል። ጊዜያዊ የመቆያ ማዕከሉን ያስተዳድራል ከተባለው የአዲስ አበባ የሴቶች ሕፃናትና ማህበራዊ ጉዳይ ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን ቀጣዩን ሰንቋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ማክሰኞ ባወጣው መግለጫ በአብዛኛው የጎዳና ላይ ተዳዳሪዎች የሆኑ ሰዎች ከየቦታው ተነስተው እንዲቆዩ በሚደረግበት በሸገር ከተማ አስተዳደር ገላን ክፍለ ከተማ ሲዳ አዋሽ ወረዳ በሚገኘው ጊዜያዊ የማቆያ ማዕከል ነሐሴ 24 ጳጉሜን 2ና 3 ቀን 2015 ዓ.ም ጉብኝት ማድረጉን አስታውሰዋል። ወደ ማቆያ ማዕከሉ የገቡ ሰዎችንና የሚመለከታቸውን የመንግስት የጸጥታ አካላት በማነጋገር ክትትል እንዳደረገም ገልጿል። ስለ መግለጫው ለአሜሪካ ድምፅ ማብራሪያ የሰጡት በኮሚሽኑ የክትትልና ምርመራ ዲሬክተር ሰላማዊት ግርማይ በማቆያ ጣቢያው አረጋውያን፣ ሕፃናት፣ ሴቶችና አካል ጉዳተኞች እንደሚገኙባቸው አመልክተዋል። የአዲስ አበባ የሰላምና ጸጥታ ቢሮ እንዲሁም የአዲስ አበባ ሴቶች ሕፃናትና ማኅበራዊ ጉዳይ ቢሮ ኃላፊዎች ከጎዳና ላይ እንዲነሱ የተደረጉትን ሰዎች በመልሶ ማቋቋም ፕሮግራም ወደ የመጡባቸው አካባቢዎች እስኪመለሱ ድረስ ጣቢያውን በጊዜያዊ ማቆያነት እንደሚጠቀሙበት ነግረውናል ብለዋል ዲሬክተሯ። ሆኖም የማቆያ ጣቢያው ልዩ ልዩ ጉድለቶች እንዳሉበት በክትትላችን ተመልክተናል ይላሉ።
ለመጠለያነት ተብሎ ታስቦ የተሰራ ስራ ባለመሆኑ ጥበቱም እንዲሁም አየር የሚያስገባ አለማስገባቱ የፀሐይ ብርሃንም ለጤናም የመተኛ አገልግሎቶችም የሚሰጡበት ትክክለኛ መንገድ ወይም ስርዓት የለም።
ኮሚሽኑ በመግለጫው በማቆያ ጣቢያው ውስጥ ይስተዋላሉ የተባሉት ችግሮች ሰዎችን ሰብአዊ ክብራቸውን በጠበቀ መልኩ ለመያዝ አስቸጋሪ ማድረጉን አስታውቋል። ኮሚሽኑ በጠቆማቸው ችግሮች ሳቢያ በተከሰተ ተላላፊ በሽታም የሰዎች ህይወት ማለፉንና ሰዎቹ ለተለያዩ የሰብአዊ መብቶች ጥሰት እንደተዳረጉ ሰላማዊት ግርማይ ተናግረዋል።
በዚህ መንገድ በጣም ለበርካታ ሰብአዊ መብቶች ጥሰት የመጋለጥ ሁኔታዎች ስጋቶችም ነበሩ። እንደዚሁም የጤና ተላላፊ በሽታም ደግሞ የገባበት አግባብ ነበር። ስለዚህ ሶስት ሰዎች ህይወት ነው ያለፈው። ሌሎቹ በእርግጥ በሕክምና ላይ ይገኛሉ። ተላላፊ በሽታ በጣም ከባድ ነው። በእርግጥ ወዲያውኑ ያው እዛ ጊዜያዊ ማዕከል በማቋቋም የአዲስ አበባ ጤና ቢሮ ወዲያው ለመቀጣጠም ጥረት አድርገዋል። እኛም በክትትል ወቅት ተመልክተናል እሱን።
በማቆያ ጣቢያው በተከሰተው የተስቦ በሽታ ምክንያት የታመሙ 190 ሰዎች ወደ ሆስፒታል ተወስደው እንደታከሙ ኮሚሽኑ ገልጿል። በማቆያ ጣቢያው ያሉት ሰዎች ብዛት በየጊዜው እንደሚቀያየር የተናገሩት ዲሬክተሯ ሰላማዊት ግርማይ፣ ሆኖም እስከ ጳጉሜን 2 ቀን 2015 ዓ.ም ድረስ በግምት ወደ 1500 የሚደርሱ ሰዎች እንደነበሩ ጠቅሰዋል። ቁጥሩ ግን በፍጥነት እየቀነሰና በማዕከሉ ውስጥ ያለው አያያዝም እየተሻሻለ ስለመምጣቱ ሳይገልጹ አላለፉም።
በአንድ ሳምንት ጊዜ ውስጥ በጣም ብዙ ሰዎች ወደ ነበሩበት እንዲቀላቀሉ በመደረጉ ያው ቁጥራቸው በጣም አሁን ቀንሷል ማለት ነው። እንዲሁም አየር ይናፈሳሉ፣ ይወጣሉ፣ ይገባሉ፣ ግን በደሞ ቀጣይ መሻሻል ያለባቸው አሁንም አያያዞች አሉ። የምግብ አቅርቦት ግን አለ፣ በቀን ሶስት ይቀርባል። ስለዚህ ያው ሌሎች ግን ድጋሚ እንደዚህ አይነት ስጋቶች እንዳይነሱ ግን የቅርብ ክትትል ያው እያደረገ ይገኛል ቢሮ፣ እኛም እየተከታተል እንገኛለን።
ስለተባሉት የማቆያ ጣቢያው ጉድለቶች አስመልክቶ ማዕከሉን ከሚያስተዳድረው የአዲስ አበባ ሴቶች ሕፃናትና ማኅበራዊ ጉዳይ ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ዲሬክተሯ ሰላማዊት ግርማይ በበኩላቸው በጣቢያው የሚስተዋሉት ችግሮች በገንዘብ እጥረትና ከጎዳና ተነስተው እንዲገቡ የሚደረጉት ሰዎች ብዛት ተገማች ባለመሆኑ እንደተፈጠሩ ኃላፊዎቹ ነግረውናል ብለዋል። ሰዎቹን ከጎዳና ላይ የማንሳቱ ዓላማም እነርሱን በዘላቂነት ለማቋቋም ከማሰብ ባሻገር የአዲስ አበባን ጸጥታ ለመጠበቅም እንደሆነ ተነግሮናል የሚሉት ዲሬክተሯ፣ ይህ ግን ከፈቃዳቸው ውጪ መሆን የለበትም በማለት አሳስበዋል።
በፈቃዳቸው እንዳልሆነ የገለጹልን ያው በርካታ ሰዎች ነበሩ። ስለዚህ ምንም እንኳን ያው ውሏቸውን ጎዳና ያደረጉ ሰዎች ቢሆኑም አንድን ሰው እንቅስቃሴ መገደብም ሆነ ያው ከዛ ለማንሳት ያው ፈቃድን መሰረት ያደረገና ማስገደድን ወይም የሰብአዊ መብት ጥሰትን በማያስከትል መንገድ መሆን ስላለበት እዛም ላይ ጥንቃቄዎች እንዲደረጉ፣ እንደዚህ አይነት አሰራሮችም በተቻለ መጠን እንዲቆሙ ያው ሀሳብ ሰጥተናል።
የጎዳና ላይ ተዳዳሪዎቹ ወደ ማቆያ ጣቢያው የሚወሰዱት ካለ ፈቃዳቸው ነው በሚለው ትችት ጉዳይም ከአዲስ አበባ የሴቶች ሕፃናትና ማኅበራዊ ጉዳይ ቢሮ ለዛሬ አስተያየት አላገኘንም። ሆኖም ቢሮው ከዚህ ቀደም ለአሜሪካ ድምፅ በሰጠው አስተያየት ዜጎችን ከጎዳና ላይ የማነሳው በፈቃዳቸው ነው ብሎ ነበር። ሰላማዊት ግርማይ በበኩላቸው ሰዎቹን ከጎዳና ላይ በማንሳቱ ሂደት ሰብአዊ መብታቸው ሊከበር እንደሚገባ አስገንዝበዋል።
ማንኛውም ሰው እንግዲህ ያው ሁሉም ሰው ሰብአዊ መብት እንግዲህ ሰው መሆንን የሚጠይቅ ነገር ነው። ስለዚህ ምንም እንኳን የጎዳና ተዳዳሪዎች ቢሆኑም ሁሉም እነሱም ኑሯችን ነው ቤታችን ነው ብለው ነው እንግዲህ የሚኖሩት። ስለዚህ የጸጥታ ስጋትም እንዳለ ግን በመንግስት በኩል በጣም እንረዳለን። በጣም አስቸጋሪ ሁኔታ ነው። ስለዚህ ቢያንስ እንኳን እዛ በሚቆዩበት ጊዜ ግን መሰረታዊ ፍላጎታቸው የሚሟሉበት እና ያው እንደ ማንኛውም ሰው እኩል ሰብአዊ መብታቸው ተከብሮ የሚያዙበትን አግባብ እንዳይጓደል አደራ እንላለን ለሚመለከታቸው ሰዎች።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሚያዝያ 27 ቀን 2015 ዓ.ም ባወጣው መግለጫ በአዲስ አበባ ከሚከበሩ ሕዝባዊና ሃይማኖታዊ በዓላት እንዲሁም በመዲናዋ ከሚካሄዱ ዓለም አቀፍ ጉባኤዎች ጋር በተያያዘ በርካታ የጎዳና ላይ ተዳዳሪዎች በመንግሥት የጸጥታ ኃይሎች በግዳጅ እንዲነሱ በማድረግ በአንድ ስፍራ እንዲቆዩ የሚደረግበት አሰራር እንደነበረ አስታውቋል። ኮሚሽኑ አደረግኩት ባለው ክትትልም ቁጥራቸው ከ5000 እስከ 7000 የሚደርሱ ሕፃናት በከተማዋ የጸጥታ ኃይሎች ከጎዳና ላይ በሌሊት ታፍሰው በአቃቂ ቃሊቲ ክፍለ ከተማ በሚገኝ የተሃድሶ ማዕከል ውስጥ ተይዘው እንደቆዩ ማረጋገጡን አስታውቋል። በማዕከሉ የነበረው የአያያዝ ሁኔታም ጉድለት እንዳየበት በጊዜው ጠቅሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ኢትዮጵያ ጎረቤት ሀገር ሱዳንና ደቡብ ሱዳን ይወስደናል። በሱዳን የነበሩ ደቡብ ሱዳናውያን ጦርነትን ሽሽት ወደ አገራቸው በመመለስ ላይ ናቸው። የተባበሩት መንግስታት ድርጅት ተንታኞች እንደሚሉት ግን ሁኔታው የጎሳ ግጭትን ሊጭርና አገሪቱን ወደ ዲሞክራሲ የምታደርገውን ሽግግር አደጋ ላይ ሊጥልም ይችላል። ሪንክ በተሰኘው የደቡብ ሱዳን የጀልባ ማራገፊያ ዳርቻ የደረሱ ተመላሾች ሌላ ጀልባ ይዘው በነጭ አባይ ላይ አድርገው ማላካል ወደ ተባለች ከተማ ለመጓዝ በዝግጅት ላይ ናቸው። የቪኦኤው ሄነሪ ዊልኪንስ ያሰናዳውን እንግዶ ወልዴ እንደሚከተል ያቀርብልናል።
በሱዳን ይገኙ የነበሩ ደቡብ ሱዳናውያን ጦርነትን ሽሽት ወደ ሀገራቸው በመመለስ ላይ ናቸው። የተመድ ተንታኞች እንደሚሉት ግን ይህ ሁኔታ የጎሳ ግጭት ሊጭርና አገሪቱ ወደ ዲሞክራሲ የምታደርገውን ሽግግር አደጋ ላይ ሊጥል ይችላል። ሪንክ በተሰኘው የደቡብ ሱዳን ጀልባ ማራገፊያ የወንዝ ዳር የደረሱ ተመላሾች ሌላ ጀልባ ይዘው በነጭ አባይ ላይ አድርገው ማላካል ወደ ተባለ ከተማ ለመጓዝ በዝግጅት ላይ ናቸው። ከዓመታት በፊት የጎሳ ግጭትን ሽሽት ወደ ሱዳን ሄዳ የነበረችው ሳራ ሪት በሱዳን ባለው ጦርነት ምክንያት ከልጆቿ ጋር በመሆን ወደ ላይኛው አባይ ግዛት ለመመለስ ተገድዳለች።
For me, I don't know what I'm going to be capable of doing to earn a living. So
ለኑሮ የሚሆን ምን አይነት ስራ መስራት እንደምችል አላውቅም። መስራት የምችለውን ግን እሰራለሁ። የራሴን የንግድ ስራ ለመጀመር ገንዘብ የለኝም። ቢሆንም ግን ወደ ሱዳን አልመለስም።
ጦርነቱ ከጀመረ ወዲህ 220,000 የሚሆኑ ሰዎች ከሱዳን ሸሽተው ደቡብ ሱዳን ገብተዋል። በድንበር ላይ የተመላሾች ቁጥር እንዳይጨምርና በሪንክ እርዳታ የሚሹ ሰዎች ቁጥር እንዳያሻቅብ የደቡብ ሱዳን መንግስት የሚችለውን ሁሉ በማድረግ ላይ ነው። በጀልባ እየተጫኑ ከዓመታት በፊት ጥለው ወደ ሸሹትና ምናልባትም በጎሳዎች መካከል ውጥረት ወዳለበት ስፍራ እየተመለሱ ነው። ሬቤካ ደንግ እንደምትለው ግን ቢሆንም ሱዳን ከመቆየት የተሻለ ነው።
The fighting was intense. I mean, it was a huge problem. People there with no food for 5
በሱዳን የነበረው ውጊያ ከባድ ነበር። ማለቴ ትልቅ ችግር ነበር። ካለ ምግብ ለአምስት ቀናት የቆዩ ሰዎችም አሉ። በርካታ ግድያዎችም ነበሩ። ሰዎች ከቤታቸው መውጣት አይችሉም። ቀንና ሌሊት ተኩስ አለ።
ተንታኞች እንደሚሉት ደግሞ በመጪው ዓመት ምርጫ ለማድረግ ላቀደችው ደቡብ ሱዳን የተመላሾቹ ሁኔታ ሀገሪቱ ወደ ዲሞክራሲ ሽግግር ለማድረግ የያዘችው እቅድ ላይ ደንቃራ ሊፈጥር ይችላል። ፒተር አጃክ በሃርቫርድ ዩኒቨርሲቲ የደቡብ ሱዳን አጥኚ ናቸው።
For many years we had many South Sudanese population that had fled to
በርካታ ደቡብ ሱዳናውያን ወደ ሰሜን ተሰደው ነበር። አሁን እየተመለሱ ነው። እነርሱን ለመቀበል ዝግጁ ዳልሆነች ሀገር ነው እየተመለሱ ያሉት። ስለዚህ የሰብአዊ ቀውሱ ተበራክቷል። ይህም አንድ ጥያቄ እንድጠይቅ አስገድዶናል። ሰብአዊ ቀውሱ ባለበት ሁኔታ ስለ ምርጫ ማሰብ አለብን። ሁኔታው የደቡብ ሱዳንን ዘላቂ መረጋጋትና ደህንነት የሚፈታተን ነው።
ሆኖም ግን ፖለቲከኞች ግጭቱን ሰበብ አድርገው ምርጫውን እንዳያዘገዩ ፒተር አክለው ተናግረዋል። ሰላም ታደሰ ደምሴ መሰረቱን ደቡብ አፍሪካ ያደረገ የደህንነት ጥናት ተቋም ተመራማሪ ሲሆኑ ተመላሾቹ በደቡብ ሱዳን ከሚገኙ ሌሎች ጎሳዎች ጋር ሊጋጩ ይችላሉ ሲሉ ስጋታቸውን ገልጸዋል።
በመሰጠት ላይ ያለው ሰብአዊ ምላሽ የተመላሾቹን ፍላጎት በሚያሟላ መልኩ ስርዓት የተበጀለት አይደለም። ይህ ሁኔታ ወደ ጎሳ ግጭት ሊያመራ ይችላል። ይህ ግጭትም የሰላም ስምምነቱ ትግበራ ላይ የተጋረጠ ተግዳሮት ነው።
በተመላሾች መካከል በሚገኙ የተለያዩ ጎሳዎች መካከል በሪክና ማላካል ሁከት ተፈጥሮ እንደነበር ተነግረዋል።
ዶልድና መሰግናለን። ቀጣዩም ዘገባ በምስራቅ አፍሪካ ውስጥ ያቆየናል። በዓለም ዙሪያ ያሉ አርሶ አደሮች እንደገጠሟቸው ፈተናዎች ሁሉ የኬንያ ቡና አምራቾችም በአየር ንብረት ለውጥ፣ በቡና ዋጋ መዋዠቅና አሁን ደግሞ በመኖሪያ ቤቶች ዋጋ ማሻቀብ ምክንያት ጫና ውስጥ እንደገቡ ተገልጿል። በዓለም አቀፉ የቡና ድርጅት ግምገማ ኬንያ በአፍሪካ አምስተኛዋ ትልቋ የቡና አምራች አገር ናት። ፍራንሲስ ኦንቱሙዋ ከናይሮቢ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያስደምጠናል።
ይህ ከናይሮቢ በስተደቡብ የሚገኘው የኪያምቦ አካባቢ ለኬንያ የቡና ኢንዱስትሪ እንደ ማዕዘን ድንጋይ የሚታይ ነው። ይሁንና ከፍተኛ መጠን ያለው የህንድና የኢንዶኔዥያ የቡና ምርት ገበያውን በማጥለቅለቁ የቡና ዋጋ በእጅጉ ወርዷል። እናም አንዳንድ አርሶ አደሮች ከቡና ምርት ስራ በመውጣት ወደ ቤት አከራይነት ስራ እየገቡ ነው። ዘመናዊ መኖሪያ ቤቶች በአሁኑ ወቅት ቀድሞ ከፍተኛ ምርት ይገኝባቸው የነበሩትን የቡና ማሳዎች እየወረሱ ነው። የ57 ዓመቱን ጆሴፍ ንንዱጉን የመሰሉ የቡና ገበሬዎችም በዛሬው የኢኮኖሚ ሁኔታ እንደምንም ከችግር ተጠብቆ ለመውጣት ብቸኛው አማራጭ እርሱ ነው ብለው ያምናሉ።
ኮፊ ኢዝ ናው ቢንግ overtaken by the real estate.
ቡና አሁን በመኖሪያ ቤቶች ገበያ ተተክቷል። ምክንያቱም የመኖሪያ ቤቶች ገበያው ጥሩ ገበያ ያስገኛል። ይህን ያህል መጠን ያለው ገንዘብ በየወሩ ታገኛለህ። ቡና ግን አንድ የምርቱ ከተሰበሰበ በኋላ በራሱ መልሶ የሚበቅል ምርት በመሆኑ በአመት አንድ ጊዜ ነው የሚሰበሰበው። ስለሆነም አየህ የመኖሪያ ቤቶች ገበያ ቡና ወይም ሻይ ከማምረት ይሻላል።
ከጥቂት ዓመታት በፊት ይህ መሬት ብዙ ምርት በሚያስገኝ የቡና እርሻ የተሸፈነ ነበር። አሁን ታዲያ እዚህም እዚያም በብዛት እየተቸበቸበ ያለውን መሬት የሚያስተዋውቁ ግዙፍ ማስታወቂያዎች የሚታዩባቸው ረዣዥም የመኖሪያ አፓርታማ ሕንጻዎች በምትኩ ስፍራውን ይዘዋል። ስቴፈን ንጆርጌ በአካባቢው የሚገኙ ገበሬዎች ይዞታ የሆነ የቡና ማጠቢያና ማበጠሪያ ፋብሪካ ይመራሉ። ይሁን እንጂ ከቡና እርሻ ስራ የመውጣት ሐሳብ ማውጣት ማውረድ ይዘዋል።
የማባይ ዲሃሪብካ ሰበቡ ያፑዋ ማኔጅመንት ኦኪያዳ
እንደ ገበሬ በግብርና ስራው ላይ ለምናውለው ጉልበትና ለምናደርገው ጥረት ተመጣጣኝ ክፍያ እየተከፈለን አይደለም። ቡና በመትከልና ምርቱን በመሰብሰብ ብዙ ብንደክምና አንጥራ ሀብታችንን ብናወጣም በውጤቱ የምናገኘው ግን የለም። በእጅጉ ተስፋ ያስቆርጣል።
ከ700 በላይ ገበሬዎችን የሚያገለግለውን የጋቱሪኒን ፋብሪካ የመሳሰሉ አብዛኞቹ የአካባቢው የቡና አምራች ገበሬ ሥራ ማኅበራት ምስቅልቅል ካለ ሁኔታ ውስጥ ናቸው። ከሳምንታት በፊት ከገበሬዎች በተሰበሰበ የቡና ምርት የተሞሉ ጆንያዎች ተከምረው ገና ወደ ቡና መፍጫዎች የሚያጓጉዟቸው እንደሚጠብቁ ሳሙኤል ማቻሪያ ያስረዳሉ።
ኮኦፐሬቲቭስ አር ዳይንግ አውት ኦፍ ሮንስ
አብዛኞቹ የቡና አምራች ገበሬዎች የህብረት ሥራ ማኅበራት የቡና ምርት አዋጭ በነበረበት ወቅት የወሰዱት ብድር በጣም ብዙ ስለነበርና አሁን ደግሞ የቡና ምርት በማሽቆልቆሉ የተበደሩትን መክፈል በመቸገራቸው በእጅጉ በመቆርቆዝ ላይ ናቸው።
ቪንሰንት ኪሞሶፕን የመሰሉ አንዳንድ የምጣኔ ሀብት ባለሙያዎች እንደሚያስረዱት ደግሞ የህብረት ሥራ ማኅበራቱ የተሻለ አመራርና የመንግሥት ድጋፍ ያስፈልጋቸዋል።
Address the governance issues in those areas so that those who are practicing in the space could actually
የቡና ምርት ፍላጎት አሁንም ስላለ በአካባቢዎቹ ያለውን የመልካም አስተዳደር ችግር መቅረፍ ስራውን የሚሰሩትን ሰዎች ተጠቃሚ ያደርጋል። የደቡብ አሜሪካ ሀገሮችን የመሳሰሉ በዚህ ረገድ ነገሮችን ማሳካት የቻሉ ሀገሮች መኖራቸውን ማየት ይቻላል። ከፍተኛ የውጭ ምንዛሪ ማግኘት የሥራ ዕድል መፍጠርና ብሎም የምጣኔ ሀብታቸውን በማጎልበት ከፍተኛ አስተዋጽኦ ማበርከት ችለዋል።
እንደ አውሮፓውያን የዘመን አቆጣጠር በ1980ዎቹ በአመት ያመርቱት ከነበረው 130,000 ሜትሪክ ቶን የቡና ምርት በ2022 ወደ 50,000 ሜትሪክ ቶን ዝቅ ማለቱን የኬንያ መንግስት አመልክቷል።
መከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ የረቡዕ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ኒውዮርክ ላይ እየተካሄደ ወዳለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ይወስደናል። የዓለም መሪዎች ከአየር ንብረት ለውጥ ጋር ተያይዞ ለተፈጠረው ኢፍትሃዊ የሀብት ክፍፍል መፍትሄ እንዲሹ ተጠይቋል። በኒውዮርክ ትናንት በተጀመረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የዓለም መሪዎች የመጀመሪያ ዙር ንግግራቸውን አሰምተዋል። አብዛኞቹ መሪዎች በየሀገሮቻቸው በመሬት ላይ ባለው አስከፊ ሁኔታ ላይ ሲያተኩሩ፣ በሚሊዮን የሚቆጠሩ ህዝቦች የኑሮ ሁኔታም በአስቸኳይ የሚሻሻልበትን መንገድ ጠይቀዋል። ቬሮኒካ ባልደራስ ኢግሌሲያስ የላከችውን ዘገባ እንግዲህ ወልዴ ያሰማናል።
በከፍተኛ ጥበቃ ወደ 78ኛው የተመድ ጠቅላላ ጉባኤ የመጡት የዓለም መሪዎች የዜጎቻቸው ከፍተኛ ችግር እንዴት ወደ ኒውዮርክ ጉባኤ እንዳመጣቸው ተናግረዋል። ከእነዚህ አንዷ የፔሩ ፕሬዚደንት ዲና ቦሎአርቴ ናቸው።
እዚህ የተሰበሰብነው በረሃብና በድህነት ምክንያት የተፈጠረውን ክፍተት ለማጥበብ ነው።
በኢኮኖሚ የበለጸጉት ሀገራት ቅድሚያ የሚሰጧቸው ጉዳዮችም በግልጽ ተቀምጠዋል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን
ልጆቻችን የማይራቡበትን፣ ጥራት ያለው የጤና አገልግሎት ሁሉም የሚያገኙበትን፣ ሠራተኞች መብታቸው የሚጠበቅበትን፣ የተፈጥሮ አካባቢ ጥበቃ የሚደረግለትን ዓለም ለመፍጠር የጋራ ራዕይ ካላቸው አጋሮች ጋር በአንድነት እንቆማለን።
ك ከተመር ጠቅላላ ጉባኤ አንድ ቀን ቀደም ብሎ በሕፃናት አድን ድርጅቱ ዩኒሴፍ የወጣ ሪፖርት እንዳስጠነቀቀው ዓለም ከጤና ከኢኮኖሚና ሌሎች በርካታ ቀውሶች ጋር እየታገለች ትገኛለች። የዓለም መሪዎች የሕፃናትን ጉዳይ ቅድሚያ እንዲሰጡም ሪፖርቱ ጠይቋል። የአየር ንብረት ለውጥ ያስከተለው አውዳሚ ውጤትና ይህም በዓለም ያለው ኢፍትሐዊ የሀብት ክፍፍል እንዲባባስ አስተዋጽኦ ማድረጉ በጉባኤው ሳይጠቀስ አልታለፈም። አንቶኒዮ ጉቴሬዥ የተመድ ዋና ጸሐፊ፣
በደርና ሊቢያ በደረሰ አደገኛ ጎርፍ በሺ የሚቆጠሩ ሰዎች ሕይወታቸውን አጥተዋል። አሁን እዚህ ባለንበት ወቅት በቢሊዮን ዶላር የሚቆጠር ሀብት ያላቸው ቱጃሮች በውድ ጀልባቸው ላይ ሆነው ፀሐይ በሚሞቁበት በሜዲተራንያን ባህር ላይ አስከሬኖች ሲንሳፈፉ ይታያሉ። ደርና ላይ የሆነው የዓለምን ሁኔታ በጨረፍታ የምናይበት አጋጣሚ ነው።
የጠቅላላው ጉባኤ ፕሬዝደንት የሆኑት ዴኒስ ፍራንሲስ ግን ሁሉም ነገሮች ጨለማ አይደሉም፣ መፍትሄ አላቸው ባይ ናቸው።
ልዩነቶቻችንን ወደ ጎን በመተውና የሚያገናኝንን ድልድይ በመገንባት ሰላም፣ እድገትና ብልጽግናን በሁሉም የዓለም ክፍል ለሚገኝ ለእያንዳንዱ ሰው ማዳረስ እንችላለን።
ጉባኤው በዛሬ ረቡዕ ውለው ፕሮግራም የተያዘላቸው ሌሎች የዓለም መሪዎች በሚያደርጉት ንግግር ለተጠቀሱት ችግሮች ተጨማሪ ተግባራዊ ምላሽ እንዲደረግ ጥሪ እንደሚያሰሙ ይጠበቃል።
ያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው። ዋሽንግተን ዲሲ ላይ አሁን ከቀኑ 8 ሰዓት ከ35 ደቂቃ ነው። ኢትዮጵያ ላይ ደግሞ ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አሁን የምሽቱን የመጀመሪያ አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። የመጀመሪያው መሰናዷችን ደግሞ ዲሞክራሲ በተግባር በትግራይ ክልል የነበረውን አስከፊ ግጭት ለማስቆም ከአንድ ዓመት በፊት በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ቢፈረምም በኢትዮጵያ ከጦር ወንጀል የሚስተካከሉ ጥቃቶች አሁንም ቀጥለዋል ሲል የኢትዮጵያውያን የሰብአዊ መብት አያያዝን ለመከታተል የተሰየመው የተባበሩት መንግስታት ድርጅት የባለሙያዎች ቡድን አስታውቋል። ቡድኑ ባለፈው ሰኞ በሰጠው ጋዜጣዊ መግለጫ ከዓመት በፊት ባካሄደው ክትትል የደረሰባቸውን በዜጎች ላይ ይፈጸማሉ ያላቸውን ከፍተኛ ጥቃቶችና ወንጀሎችም ዘርዝሯል። ዘገባው የኤፒ ነው። አሉላ ከበደ ያስደምጠናል።
የጅምላ ግድያ፣ አስገድዶ መድፈር፣ ህዝብን ከቀዬው በኃይል ማፈናቀልና እንዲሁም የጅምላ እስርን ጨምሮ መጠነ ሰፊ በደሎች መቀጠላቸውን መዝግበናል ሲሉ ቡድኑ ከትላንት በስቲያ ሰኞ ጄኔቫ ላይ በሰጠው ጋዜጣዊ መግለጫ ወቅት የተናገሩት የዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ሊቀመንበር ሙሐመድ ቻንዴ ኦትማን ናቸው።
Our investigation over the last year has shown that despite the signing of the cessation of
በጥቅምት ወር ፕሪቶሪያ ላይ ግጭቶችን ለማቆም ስምምነት የተፈረመ ቢሆንም ባለፈው ዓመት ባደረግነው ማጣራት ያሳየው ከአስር ወራት በኋላ ዛሬም ኢትዮጵያ ያለው ሁኔታ አሳሳቢ መሆኑ ነው። ስምምነቱ ግጭቶችን አልፈታም፣ ሁሉን አቀፍ ሰላምም አላመጣም። በትግራይ፣ በኦሮሚያ እና ይበልጡኑ ደግሞ በአማራ ክልል እያየለ የመጣው ግጭትና ሁከት አሁን በመላ አገሪቱ በሚባል ደረጃ ተስፋፍቷል።
ለሁለት ዓመታት የተካሄደውን ጦርነት ተከትሎም ባለፈው የጥቅምት ወር የሰላም ስምምነት ቢፈረምም ሁኔታው ዛሬም አሳሳቢ መሆኑን የገለጹት የዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽኑ ሊቀመንበር የስምምነቱ መፈረም ግጭቶችን አልፈታም ወይም ሁሉን አቀፍ ሰላም አላመጣም ብለዋል።
We have documented mass killings, rape, starvation, destruction of schools and medical facilities, forced displacement and mass arbitrary
የጅምላ ግድያ፣ አስገድዶ መድፈር፣ ረሃብ፣ ትምህርት ቤቶችና የሕክምና ተቋማት ላይ የሚደርሰው ውድመት፣ ዜጎች በኃይል ከቀያቸው እንዲፈናቀሉ ማድረግና የጅምላ እስር ከጦር ወንጀልና በስብዕና ላይ ከተፈጸመ በደል የሚቆጠሩ ወንጀሎችን ጭምር መዝግበናል። አብዛኞቹም እነኚህ ጥሰቶች እየቀጠሉ ናቸው። የቅርብ ጊዜ ዘገባችን እንዳረጋገጠው የኤርትራ ሰራዊትና እንዲሁም የአማራ ኃይሎችና የሚሊሻ አባላት ትግራይ ውስጥ አስገድዶ የመድፈርና በሴቶችና ልጃገረዶች ላይ ጾታዊ ጥቃቶችን ጨምሮ ከፍተኛ በደሎች እየፈጸሙ ይገኛሉ። በተጨማሪም የትግራይ ተወላጆችን ከምዕራብ ትግራይ በኃይል ማፈናቀል መቀጠሉንና በአስር ሺዎች የሚቆጠሩ ሴቶች፣ ወንዶችና ሕፃናት ወደ ቀያቸው መመለስ ያለመቻላቸውንም ዘግበናል።
Oromia, one of the regions, we uncovered an ongoing pattern by government forces of arrest, detention, and torture of civilians, in particular men and boys accused of links with the Oromo Liberation Army.
በኦሮሚያ የመንግስት አጣቂዎች በሰላማዊ ሰዎች ላይ በተለይም ደግሞ ከኦሮሞ ነጻነት ግንባር ሰራዊት ጋር ግንኙነት አላቸው በሚል የተወነጀሉ አዋቂ ወንዶችና ልጆችን ያለ ፍርድ እየገደሉና ያሰቃዩ ያሉበት ሁኔታ እንዲሁም በሴቶችና ልጃገረዶች ላይ የሚፈጸሙ ጾታዊ ጥቃቶች መኖራቸውን ደርሰንበታል። በአማራ ክልል ካለፈው የአምሌ ወር አንስቶ በመንግስት ኃይሎችና በሚሊሻ ኃይሎች መካከል ያለው ግጭት ተባብሶ ይቀጥላል ሲሆን በአሁኑ ወቅት ሁኔታው በከባድ መሳሪያ የሚፈጸሙ ጥቃቶችን ያካተተ ሲሆን የመንግስት ኃይሎች ተጠቀሙት አንድ የሰው አልባ አውሮፕላን ጥቃት ሲያደርስ ሰላማዊ ዜጎችን በዘፈቀደ ማሰርና ያለ ፍርድ የሚፈጸሙ ግድያዎችም በስፋት እየታዩ ነው።
ሪፖርቱ አክሎም በመንግስት ኃይሎች በኤርትራ ወታደሮችና በተለያዩ ሚሊሻዎች የተፈጸሙትን ከጦር ወንጀሎችና በስብና ላይ የተፈጸሙ ወንጀሎች የሚቆጠሩ ያላቸውን ዝርዝር ጉዳዮች አካቷል። ሌላዋ ኮሚሽነር ራዲካ ኩማራስዋሚ በሰጡት አስተያየት ደግሞ ለሚፈጸሙት ወንጀሎች ተጠያቂነት አለመኖሩ እንዳሳሰባቸው ገልጠው አሁን መደረግ አለበት ያሉትን አስረድተዋል።
What is needed is a comprehensive peace agreement involving all Ethiopians and we are deeply concerned about this.
አሁን የሚያስፈልገው ኢትዮጵያውያንን በሙሉ ያካተተ ሁሉን አቀፍ የሰላም ስምምነት ነው። በአማራ ክልል ያለው ሁኔታ በእጅጉ ያሳስበናል። እየተካሄደ ያለውን በተመለከተም ተጠያቂነትን ሊያረጋግጥ የሚያስችል ሂደት ያለመኖሩም ያሳስበናል። በተጨማሪም ባካሄድ ነው ጥናት የደረስንበት በተለይም ጾታዊ ጥቃቶችን በተመለከተ የኤርትራ ኃይሎች በድንበር አካባቢዎች የፈጸሟቸው እጅግ የከፉ በደሎች ጨርሶ ተጠያቂ ላይሆኑ የሚችሉበት ሁኔታ መኖሩም ያሳስበናል።
ሌላው የመንግስታቱ ድርጅት የኢትዮጵያ ጉዳይ መርማሪ ቡድን አባል ስቲቨን ራትነር በበኩላቸው እጅግ የከፉ ያሏቸው በደሎች አሁንም መቀጠላቸውን ቡድናቸው ደረሰበት ያሉትን በመዘርዘር አስረድተዋል።
The ongoing violations are extraordinarily serious and we have credible allegations of just how grave they are.
በመካሄድ ላይ ያሉት የመብት ጥሰቶች እጅግ በጣም የበረቱ ናቸው። እናም የቱን ያህል የከፉ መሆናቸውን የሚያሳዩ ታማኝነት ያላቸው ወንጀላዎች ደርሰውናል። እነኚህም ነዋሪዎችን በኃይል ከቀያቸው እንዲፈናቀሉ ማድረግና ሊቀመንበሩ እንደተቀሰሱትም ጾታዊና ጾታን መሰረት ያደረጉ ጥቃቶች እንዲሁም የሰብአዊ እርዳታ እንዳይደርስ ለማድረግ የሚፈጸሙ ያልተቋረጡ አደናቃፊ ድርጊቶች ይገኙባቸዋል።
ራትነር አክለውም ኢትዮጵያ የዜጎቿን ደህንነት ማስጠበቅ ያለመቻሏን ጠቅሰው ይህም የመንግስት ከፍተኛ ኃላፊነት የተጓደለበት ድርጊት በመሆኑ በተለየ ትኩረት የሚያጤኑት መሆኑን ተናግረዋል።
In our view, we are witnessing a failure by Ethiopia to carry out its legal
በእኛ እይታ ኢትዮጵያ የገዛ ዜጎቿን በግዛቷ ውስጥ በውጪ ወታደራዊ ኃይሎች ከሚፈጸሙና እንዲሁም ታጣቂዎች ከሚያደርሷቸው የሰብአዊ መብት ጥሰቶች የመከላከል ህጋዊ ግዴታዋን አለመወጣቷን እያየን ነው። ይህ ደግሞ በክትትላችን የደረስንበትና መንግስት ህዝብን ሊቃጣበት ከሚችል ማንኛውም ጥቃት መከላከል ዋናው ኃላፊነቱ እንደመሆኑ መጠን ከፍተኛ ግምት ሰጥተን የምንመለከተው ጉዳይ ነው።
የሰኞው ሪፖርት ይፋ የተደረገው ሪፖርቱን የጻፈው የመርማሪዎች ቡድን ጣራሱ ባልታወቀበት ዳራ ውስጥ ነው። የቡድኑን መግለጫ ተከትሎ በኢትዮጵያ መንግስት በኩል ለጊዜው የተሰጠ ይፋ ምላሽ የለም። ይሁንና ቀደም ሲል ግን የቡድኑን መመስረት የኢትዮጵያ መንግስት የአንድን አገር ሉዓላዊነት የሚጋፋ ነው በሚል የማይቀበለው መሆኑን ይፋ ማድረጉ ይታወሳል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የጠቅላይ ሚኒስትር አብይ አህመድ መንግስት የቡድኑን ስራ ለማስቆም ጥረት እያደረገ ባለበት የኮሚሽኑ የስራ ጊዜ ይራዘም ወይስ አይራዘም በሚለው ጉዳይ በሚቀጥለው የአውሮፓውያኑ የጥቅምት ወር መጀመሪያ ላይ ይወስናል ተብሎም ይጠበቃል።
ከአሜሪካ ድምፅ የረቡዕ ምሽት ስርጭታችን ይቀጥላል። ማናቸውም አስተያየቶች ያሏችሁ በተለይ በፌስቡክ በቀጥታ ስርጭት የምትከታተሉን ብትኖሩ አት ቪኦኤ አምሃሪክ ላይ አስተያየት መስጠታችሁን ይቀጥሉ እንላለን። ትዊተር የአሁኑ ኤክስ ደግሞ ሃሽታግ ቪኦኤ አምሃሪክ ላይ የምንገኛለን። ቀጣዩ መሰናዷችን ሴቶችና ቤተሰብ ነው። በቀጣይ ከዩናይትድ ስቴትስ ለረፍት ወደ ኢትዮጵያ በሄደችበት ወቅት በተለያዩ የአገሪቱ አካባቢዎች እየተዘዋወረች ተረጂዎችን በመጎብኘት ያሳለፈችን ወጣት ተሞክሮ የሚዳስስ ዘገባ እናሰማችኋለን። ዳዊ አበራ ትባላለች። ኑሯ በዩናይትድ ስቴትስ ነው። የመጀመሪያ ዲግሪዋን ካገኘች በኋላ ለረፍት ወደ ኢትዮጵያ ቅንታ በትግራይ ክልል በጦርነት ምክንያት በቦረና ደግሞ በድርቅ ምክንያት ችግር ውስጥ የተጋለጡ ሰዎችን ከሰሞኑ ጎብኝታለች። ኬኔዲ አባተ ከዳዊ ጋር ያደረገው ቆይታ በመቀጠል ይቀርባል።
ገና በልጅነቷ የሰባተኛ ክፍል ተማሪ ሳለች ወደ ዩናይትድ ስቴትስ ቨርጂኒያ ሄዳ ኑሮዋን በዚያው ማድረጓን የምትገልጸው ወጣት ዳዊ አበራ የመጀመሪያ ዲግሪዋን ካጠናቀቀች በኋላ በቅርቡ ለረፍት ወደ ኢትዮጵያ በተመለሰችበት ወቅት በድርቅና በጦርነት ሳቢያ ለከፋ የምግብ እጥረት ከተጋለጡ ስፍራዎች መካከል የትግራይና የቦረና አካባቢዎችን መጎብኘቷን ትናገራለች።
ከትግራይ ጦርነት በኋላ ምንድ እንዴት ነው ዲስትሪቢሽን ኤድ ከተቋረጠ ሰዎች ምን እያደረጉ ነው የሚለውን ማሰብ ጀመርኩኝ እና ማየት ፈለግኩኝ እና ማየት ማመን ነው። ስለዚህ ሄድኩኝ ወደ ትግራይ። እዛውም እስከ 10 ቀን ነው የቆየሁት። ወደ መቀሌን አየሁኝ፣ ወደ አክሱም ሄድኩኝ፣ ወደ አዲግራት ሄድኩኝ እና እዛ ደግሞ ያየሁት በጣም ያሳዝናል። ቢካዝ ይሄ አይዲፒ እንዲህ የተፈናቃይ ብዛቱ ህዝቡ በጣም ብዙ ነው። ላይክ በቁጥር ወደ ላይ 20,000 አንድ ካምፕ ወደ 20,000 ነው የሚይዘው። ይሄም ሰው መመለስ የሚችለው ሰው ከተመለሰ በኋላ የቀረ ሰው ነው። ከዛ አሁን እነሱ ሄጄ ሳናገራቸው እንደዚህ አይዲፒ ካምፕ ውስጥ የሚሰጣቸው እርዳታም እየነበረ አይበቃም ነበረ። አሁን እርዳታ ተቋርጦ በተለይ እየከሄደ ያለው በጣም ወደ ሞት ነው። እና ሄጄ ሆስፒታሎችን ስጎበኝም ያየሁት ህጻናት በቃ ይሄ ማልኒትሪሽን በቃ ይሄ አጥንትና ቆዳ ብቻ ነው፣ ውስጥ መሀል ላይ ስጋ የለም። አራሶች ይሄ የቆዳቸው እንትን እያለ ነው፣ በቂ ኒትሪሽን ስለማያገኙ ማለት ነው። ሰው በቃ አብዛኛው የሚችለው ወደ ልመና ይሄዳል፣ የማይችለው ተባብሮ ቁጭ ይላል። ካልሆነም እስከሚራብ ቁጭ ብሎ ነበር የሚጠብቁት።
ዳዊ አበራ በአዲግራት መጠለያ ጣቢያ ውስጥ የተመለከተችውንና በተለየ መልኩ ልቤን ነክቶታል ያለችውን ክስተትም ትናገራለች።
አንዷ እኔ ልክ ስደርስ ወልዳ 3 ቀኗ ነበረ። ከዛ እሷን ሳናገራት ልጇ የመጣው ሌሊት ነው። ከዛ ሌሊት በቃ ሰው አረባርቦ የሚችለውን አድርጎ ይዟት ወደ ሆስፒታል ለመሄድ ሲሞክር ባጃጅ 300 ብር ነው አሏት። ያኔ እነሱ 300 ብር ከየትም ሊያመጡ አይችሉም። ሞከሩ፣ አልሆነላቸውም። እዛው እንደዛ 300 ብር ሲፈለግ እንዲህ ሲባል እዛው ነው እናቶች ወስደው ያዋለዷት። ለባጃጅ ገንዘብ አቶ ሰው ሜዳ ላይ ወለደ ስትለኝ እኔ ለማመን ትንሽ ከብዶኝ ነበረ። እና ለሞለ 300 ብር አታ እንዴት ነው ልጁ ማሳደግ እንኳን ቀርቶ በቃ የሚያስፈልገውን ቫክሲን እንኳን የሚያስፈልገውን መድኃኒት እንኳን እንዴት ነው የምታመጣው ብዬ ዝም ብዬ ቁጭ ብዬ ሳያት ነበር ልጅቷን። እንደዚህ አይነት ታሪኮች ስትሰማ ይነካል። ከዛ በላይ ደግሞ እሷ የምትበላ ነገር ከሌለ እንዴት ነው ልጇ የምታጠባው እያልኩኝ በቃ እኔ ዝም ብዬ እሷን እያየኋት እሱ ነው ጭንቅላቴ ውስጥ እንትን የሚልብኝ ማለት ነው።
በመቀሌ በሚገኘው አይደር ሆስፒታል ሐኪሞች በመድኃኒት እጥረት ምክንያት ህሙማንን መርዳት ተስኗቸው መንፈሳቸው ተረብሾ መመልከቷንም እንዴት ገልጻለች።
አይደር ሆስፒታል ሄጄ ነበረ መቀሌ። እሱ በቃ አንድ ትልቁ ሆስፒታል የሚባል እሱ ነው እና በጣም ፋንክሽንም አለ የሚባለው እሱ ነው እና በጣም ብዙ ሰው ወደዛ ነው ሪፈር የሚደረገው ከትናንሽ ከሄልዝ ክሊኒኮች ምናምን ማለት ነው። ዶክተሮቹ ራሱ ቪክቲሞች ናቸው። እያንዳንዱ ዶክተር ያሳለፈው ታሪክ አለ እና እሱን ወደ ጎን አድርጎ ህይወት ለማዳን ሲሞክሩ በመድኃኒት እጥረት ሰው ሲሞትባቸው የምር ሞራላቸው የለም። አንዳንዱ ማዳን እየቻለ ዶክተር ዝም ብሎ ቆሞ ሳይ ለዶክተሩ መንፈስ ራሱ በጣም ነው እንትን የሚለው። አሁን እነሱን ሳናግር በቃ ቁጭ ብሎ ሰውን እንትን ነው የሚሉት፣ ሞር ወደ የሰውን ሜንታል እንትን ለማለት ለማጽናናት ነው ያሉት። በተለይ ትልቅ ሆስፒታል በቃ ምንም ስራ መስራት አልቻልንም ሲል በጣም ነው የሚያሳስበው።
በአጠቃላይ በትግራይ ክልል መቀሌ፣ አክሱም እና አዲግራት በሚገኙ የተፈናቃይ መጠለያ ጣቢያዎች እንዲሁም በሕክምና ማዕከላት የተመለከተችው ችግር እጅግ የከፋ መሆኑን ዳዊ አብራርታለች። እርዳታ እየተሰረቀ ነው በሚል ዓለም አቀፍ ለጋሾች የእርዳታ አቅርቦትን ማቋረጥ መቋረጣቸው ደግሞ ወትሮንም በከፋ ችግር ውስጥ ለሚገኙ ተረጂዎች ነገሮችን በእንቅርት ላይ ጆሮ ደግፍ እንዳደረገባቸው መታዘቧንም ተናግራለች።
የሄድኩት ልክ በቃ ኤዱ ተቋርጦ 7 ወር ሆኖታል። ኢንቨስቲጌት ሊደረጋል ተብሎ እየተቀጣው ያለው ሰው ምንም የማያውቅ ሰው ነው እና እሱ ራሱም ልክ አይደለም። ኢንቨስቲጌሽን የሚያስፈልገው ከሆነ መስራት ያለባቸውን ይስሩ በሱ መንገድ። ግን ዋናው ቅድሚያ ሂማኒቴሪያን ስራ ነው። ሂማኒቴሪያን እኮ የተጎዳህም እሺ ብለህ መርዳት ማለት ነው። እነሱ በቃ ኤዳቸው መቀጠል ነው። አትሊስት መድኃኒት መቋረጥ የለበትም።
ለከፋ ድርቅ ተጋልጦ የነበረው የኦሮሚያ ክልል ቦረና ዞን ሌላው የዳዌ አበራ የጉብኝት መዳረሻ ነው። በዚያ የታዘበችውንም አስረድታለች።
የቀይ መስቀል 3ኛ ዙሩ ነው። 2ኛ ዙሩ ላይ ሄድኩኝ አብራቸው እና ትንሽ እስኪ ምን ይመስላል የሚለው ለማየት ብዬ ወደ ቦረና ብሬ ሄድኩኝ። ከዛ ቦረና እየነበርኩኝ እዛ ወደ 1 ሳምንት እስከ 10 ቀን ቆየው። በጣም ልብን የነካው ምንም በቃ ውሃው የመሬቱ ደርቆ ተሰነጣጥቆ ሳይጣም አዘንኩኝ። አንድ እረኛ በጣም ብዙ ከብት ይዞ የሚነዳው ሰውዬ ወይ አንድ ወይ ሁለት ወይ ምንም ሳይኖረው ቁጭ ብሎ ታዋለግ። አንዳንዱ ደግሞ መንገድ ላይ ራሱ የወደቁ ከብቶች እንትኖች ነበሩና እሱ ማየት በጣም ነበር የሚያሳዝነው። ከዛ ወጣ ብለን ደግሞ እንዲህ ከከተማው ሪሞት ኤሪያ ሄደን ስናይ ሰውም በዛ አቅም ተርቧል፣ በሰውም ቀጥኗል። በተለይ ደግሞ እንትኖች ታላላቅ አባቶችና እናቶቻችን በጣም ቀጥተው ተቸግሮ ነበር ያየሁት እነሱን።
ምንም እንኳን የቦረና አካባቢ ከ5 የዝናብ ወቅቶች በኋላ ከወራት በፊት ዝናብ ማግኘቱ ለነዋሪዎቹ መልካም ዜና ቢሆንም ድርቁ ካደረሰው የከፋ ጉዳት አንጻር ህብረተሰቡ አሁንም ድጋፍ ይፈልጋል። ተጎጂዎችን በአካል ጎብኝታ የሚረዱበትን መንገድ በማፈላለግ ረገድ ድርሻዋን የመወጣት ዓላማ እንዳላት የምትገልጸው ዳዊ በተለያዩ ጋዜጦች ላይ ጉብኝቷን የተመለከተ ጽሑፍ እንዳሳተመች ተናግራለች።
መርዳት የሚችል ሰው ካለ እንዴት መርዳት እንደሚችል የት መርዳት እንደሚችል እንዲያቅ ነው። ከዛ ከመጣው በኋላ አንድ ወረቀት ጻፍኩኝ፣ አርቲክል ጽፌ እሱን ደግሞ ፐብሊሽ አስደረግኩኝ። ሪፖርተር ላይ ፐብሊሽ አስደርግ ያለው፣ ከዛ አዲስ ስታንዳርድ ላይ ፐብሊሽ አስደርግ ያለው። አይ ቲንክ ኢትዮጵያን ሄራልድም ወስዶታል እሱኛን አርቲክል። ስላየሁት ስላናገርኩት ስለደረስኩበት ነበር የጻፍኩት።
የመጀመሪያ ዲግሪዋን በፖለቲካል ሳይንስ የህግ ጥናት ዘርፍ ከቨርጂኒያ ቴክ ዩኒቨርሲቲ መመረቋን የገለጸችው ዳዊ አበራ አሁን ደግሞ የሁለተኛ ዲግሪ ትምህርቷን በፓብሊክ ፖሊሲ ዘንድሮ እንደምትጀምር አጫውታናለች። በፖሊሲ ጥናት ላይ እንድታተኩር ያደረጋት በትውልድ ሀገሯ ኢትዮጵያ የተመለከተችው የተፈጥሮና ሰው ሰራሽ የምግብ እጥረትና ድርቅ ጉዳይ መሆኑንም ገልጻለች። የሰብአዊ አገልግሎቶች ላይ ትኩረት በማድረግ የፖሊሲ ግብአቶችን ማዘጋጀት እንዲሁም ድርቅ ከመከሰቱ በፊት መደረግ ስላለባቸው ቅድመ ዝግጅቶችና ተያያዥ ጉዳዮች ላይ ጥናት በማድረግ ፖሊሲ አውጪዎችን ማገዝ ቀጣይ ህልሟ መሆኑን ተናግራለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመ ዘገባ አመሰግናለሁ። የአሜሪካ ድምፅ ስርጭት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር የሆቴል ዘርፉ በአሁኑ ወቅት በተለያዩ ችግሮች እየተፈተነ እንደሆነ የገለጸው የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽን መንግስት የሆቴሎችን የዕዳ መክፈያ ጊዜ ወደ 30 ዓመት እንዲያራዝም ጠይቋል። የፌዴሬሽኑ ፕሬዚደንት ዶክተር ፍስሐ ወልደ ሰንበት ለአሜሪካ ድምፅ እንደተናገሩት የባንክ ዕዳ መክፈያ ጊዜው በማጠሩ ምክንያት ብዙ ሆቴሎች በአቅም ማነስ ከገበያው እየወጡ እንደሆነ ጠቅሰው መንግሥት ዘርፉን በልዩ ሁኔታ እንዲመለከተውም ጠይቀዋል። በጉዳዩ ላይ ይመለከታችኋል ያልናቸውን የመንግሥት መሥሪያ ቤቶች አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዝርዝሩን ገብረ ሚካኤል ገብረ መድን ያቀርበዋል።
በኢትዮጵያ አብዛኞቹ ዓለም አቀፍ ሆቴሎች ከ2000 ዓ.ም ጀምሮ የተገነቡ እንደሆኑ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ያወሱት የሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዚደንት ዶክተር ፍትህ ወልደ ሰንበት መንግሥት ባስቀመጠው ከ10 እስከ 15 ዓመት የጊዜ ገደብ መሠረት አሁን የባንክ ዕዳ መክፈያ ጊዜያቸው እንደሆነ አስታውቀዋል። ሆኖም ዓለም አቀፍ ሆቴሎቹ በገጠማቸው ተደራራቢ ችግር ምክንያት ይህን ተፈጻሚ ማድረግ ቀላል እንዳልሆነ ያመለክታሉ።
የፋይናንስ ብድሮቻችን እንደሚታወቀው ብዙ ጊዜ እኛም እየጠየቅን ያለ ነው። ብዙ 10 ዓመት ወይ 15 ዓመት ነው ለሆቴል የሚሰጡት ብድሮች። ይህ ማለት ስታስበው በዚህ ዓመት ውስጥ 1 ቢሊዮን ብር የሚፈጅ ሆቴል ተሰርቶ ሊመልስ የሚችልበት እድል በጣም ጠባብ ነው። አሰሪውም ምንም ማድረግ ስለማይችል ያንን ካረገ በኋላ በዛ ዓመት ውስጥ ለመመለስ በሚያደርገው ጥረት ውስጥ ምን ችግሮች አመጣ? ተያያዝ ችግሮችን አመጣ። አንዱ ወራዊ ክፍያውን ለመክፈል ሲል የግድ ፕራይሱን መጨመር አለበት። ያን ተከትሎ አገር ውድ ናት መባል ተጀመረ። አንዱ ቻሌንጁ በአስር ዓመት ውስጥ መክፈል አለበት ግዴታ ነው። ባንክ አንድ ቀን አያሳልፍም። የፋይናንስ ችግሩ ትልቅ አደጋ ላይ ጣለ ማለት ነው።
በደቡብ ምዕራብ ኢትዮጵያ ያሉትን የቱሪስት መስህቦች አቅም ለመጠቀም በአካባቢው ትልቅ ሆቴል ገንብተው በ2010 ዓ.ም እንዳስመረቁ የተናገሩት ባለሀብቱ አቶ አንተነህ አዲሱ በበኩላቸው በሀገሪቱ በተከሰቱ የተለያዩ ችግሮች ምክንያት ግን ትርፋማ ለመሆን አልቻልኩም ይላሉ።
ያሉ ችግሮች ብድሮቻችን መክፈል ስለማያችልን ነኝ ታሳቢ ሊያደርግልን ብለን አቅርበንም ነገር ግን ወደ መሸጥ ያው ማመናቸ ቄባሽ ነው። በቃ ምንም ዝም ብሎ ለግል ጥቅም ብቻ ሰው ተነስቶ ኢንቨስት እያደረገ ያለ መሆኑን በሚገልጽ አይነት ነገር በቃ ገፉን ባንኮች። በአሁን ትልልቅ ብሮች አይደሉ፣ 30 ሚሊዮን ብሮች ናቸው። እነዚህን ነው መክፈል ያልቻል። በመቶዎች ሚሊዮን ኢንቨስት አድርገን 20 እና 30 ሚሊዮን መክፈል ያላስቻለህ የሀገሪቱ ነባራዊ ሁኔታ አጠቃላይ እንደ አጠቃላይ ሲታይና መንግስት ይበልጥ አይኑንም አስፍቶ ማየት አለበት።
የአሰሪዎች ፌዴሬሽኑ ፕሬዝደንት ዶክተር ፍትህ ወልደ ሰንበት መንግስት የሆቴል ዘርፉ የገጠመውን ችግር ከግምት በማስገባት የባንክ ዕዳ መክፈያ ጊዜውን ወደ 30 ዓመት በማራዘም መፍትሄ እንዲሰጥ ጠይቋል።
ብዙ ሆቴሎችን ከገበያ ያስወጣ ወደ ሽያጭም እያስኬደ ያለው አንዱ የፋይናንሱ ችግር ነው። እኛም ይህን ያቀረብነው ሚኒመም እንደው ከ25-30 ዓመት ቢሆን ባንክ ወለዱን ያገኛል። ምንድን ነው ችግሩ? ቻሌንጁ ግን ሪላክስ ቢያደርገው የወራዊ ክፍያውን ፕራይሳችንን ተወዳዳሪ ሴት እናደርጋለን። ሌላው የፋይናንስ የካሽ እጥረቱ ምናምን ሆቴሎቻችን በየጊዜው እንድናድስ አላደረጉም። አብዛኛውን ሆቴሎች ሲተሰሩ ይህን የመሰለ ቆንጆ እቃ መጣ ከቻይና፣ ልክ ሲበላሽ ግን መቀየር እንኳን እድል የለም የካሽ እጥረት ስላለ። ቤቱ እንዳለ ኳለትራሉ የቤቱ ቫሊው እንዳለ ሁሌ እየጨመረ ነው የሚሄደው። ያን ሀብት ቢይዝም ነገር ግን የካሽ እጥረቱ ግን ያንን ስለገጠመ አንዱ የፋይናንስ እንትኑ ቻሌንጅ ሆነ። አሁን ላይ ለመክፈል ተብሎ የሚደረገው ሩጫ ይህንን ኦፕሬተር ከስራው የሚያስወጣው እንዳይሆን ጊዜ ይራዘምልን ነው። አሁን በፋይናንስ አቅርቦት በኩል ስናይ ብድሮቻችን ቢራዘሙ በተራዘሙ ቁጥር አገር ውድ ነው የምትባለውን ዋጋዎች በመቀነስ ማዳን ይቻላል።
ዘርፉን ዳግም ለማነቃቃት ከመንግስት በኩል የተለየ ትኩረት እንደሚያስፈልገውም ዶክተር ፍትህ አመልክተዋል።
የሆቴል ዘርፉ እንደውም ስፔሻል መታየት ያለበት ብለን የምናስበው ዘርፉ ይህን ኢኮኖሚውን ስቴብል አድርጎ ሊያቆይ የሚችል ስለሆነ በስፔሻል ቢታይ የውጭ ምንዛሪዎች እናመጣለን። ከሌላው ማኑፋክቸሪንግ ብዙ የሚበረታታ ማኑፋክቸሪንግ ከእሱ አንጻር ሲናይ ትልቅ ሰው ቀጣሪ ነን እኛ። አንድ ሆቴል 600 ሰራተኛ ያለዋል። ከሱ በኋላ ያሉትን ቤተሰቦች ይታሰብና እነዚህ ስናይ አሁን ኤክስፖርት ተደርጎ ዶላር ስለሚያመጣ የሚሰጠው የባንክ ብድር ወለዱ 9% 10% ለሆቴል 18%። የእስራኤል ቅጥራችን እጅግ በጣም ብዙ ነው። ኢኮኖሚ ላይ የምናመጣው ታክስ ክፍያ እጅግ በጣም ብዙ ነው እና እነዚህን እስካሟላን ድረስ ለምን በዛ ትሪት አይሆንም አንዱ ጥያቄያችን ነው።
በጉዳዩ ላይ ከኢትዮጵያ የቱሪዝም ሚኒስቴር፣ ከገንዘብ ሚኒስቴርና ከብሔራዊ ባንክ ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ባለሀብቱ አቶ አንተነህ አዲሱ በበኩላቸው በአበዳሪው ባንክ ጨረታ ሊወጣበት ተቃርቦ የነበረው ሆቴላቸው በሰዎች እርዳታ ወደ ጤነኛ ብድር ተመልሶ መግባቱን ተናግረዋል። ይሁንና የሆቴሎቹ አጠቃላይ እንቅስቃሴ አሁንም ከስጋት ባለመላቀቁ፣ ቀጣይ የሥራ ሁኔታቸውም ተገማች ባለመሆኑ መንግስት ለጥያቄያቸው አዎንታዊ ምላሽ እንዲሰጣቸው ጠይቀዋል።
እኔ አሁን የምጠይቀው የተሰጠው ኖርማሊ ከዚህ ቀደም በባንኮች ተይዞ የነበረው የብድር መክፈያ ጊዜ ማክሲመም እስከ 15 ዓመት የተያዘው እጅግ አነስተኛ ስለሆነ እንደው ካነሰ 25 ዓመት ገና ከተሰጠና ትክክል ፌር ከተሰጠ ከተባለ 30 ዓመት ድረስ የብድር መክፈያው ጊዜ ቢያዝ ሰውም ያለውንም ብድር መጠን ፕሮፖርሽናሊ ቢዝነሱ እያደገ ስለሚሄድለት እየታወቀም ስለሚሄድለት መክፈል ያስችለዋል። መክፈል በቻለ ቁጥር ደግሞ ሰርቪሱን እንዴት እንደሚያሻሽልና የተሻለ የተቀላጠፈ አድርጎ ይበልጥ እያሰፋ እንዲሄድ ስለሚረዳው መንግስት ህጎቹን፣ ፖሊሲዎቹን ተመልክቶ ቢያሻሽል ሴክተሩ ላይ ያለነውን ሰዎች ይጠቅማል፣ ሴክተሩን ራሱንም ይጠቅማል።
በሀገሪቱ ልዩ ልዩ አካባቢዎች የሚስተዋሉት ግጭቶችና አለመረጋጋቶች የሆቴል ዘርፉን እየጎዱት እንደሆኑ የገለጹት የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽንና የአዲስ አበባ የሆቴል ባለቤቶች ማህበር የሚመለከታቸው አካላት በውይይት ዘላቂ እልባት እንዲያስገኙላቸው መጠየቃቸውን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን ስትከታተሉት ቆያችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት በቀጥታ ከዋሽንግተን ዲሲ ሲተላለፍላችሁ የነበረውን የረቡዕ ምሽት ስርጭታችንን ነው። ስርጭታችን በዚህ ተጠናቋል። ዝግጅቶቻችን በየዕለቱ በሚቀርቡበት amharic.voanews.com ላይ ተጨማሪ ዘገባዎችና ጉዳዮችን ማግኘት ትችላላችሁ። አስተያየት ቢኖራችሁ ደግሞ በፌስቡክ @voaamharic ላይ አድርሱን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። አቀናባሪያችን ብርሃን ኃይሉናት፣ ዋና አዘጋጅ ጽዮን ግርማ ከመላ ባልደረቦቻችን ጋር በመሆን በዚህ ውስጥ ተናበታችኋለሁ። መልካም ምሽት ይሁንላችሁ።